የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤናስጥልኝ እንደምን አምሽታችኋል? የሁድ ምሽት የጋቢና ቪኦኤ ጥንቅር ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል ተመልሰው ቢሰሙ ያነቃቃሉ ያልናቸውን ይዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረሙ ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ ዘልቃለሁ። አብራችሁን ሁኑ። ፖስኮና ሶሊያና አሸቱ በቅርቡ የሀገር ውስጥ የሰላም ጉዟቸውን አጠናቀዋል። ወጣቶቹ በኢትዮጵያ ውስጥ ጉዟቸውን ሲያደርጉ የነበረው በሰላምና በመረጋጋት ዙሪያ ግንዛቤ ለመፍጠር ነው ብለዋል። ሀብታሙ ስዩም ስለ ጉዟቸው አነጋግሯቸዋል።
እኔ ዮናስ ፖስኮ እባላለሁ። የሰላም ተጓዦች ተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተክርስቲያን እና እኛ በመሆን በጋራ ነው የምንሰራው።
ሶሊያና እሸቱ እባላለሁ። በዚህ ጉዞ አባል ተጓዥ ነኝ።
ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ከአጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞ ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድን ነው ከሚለውን ጀምር።
ጉዞው የሚያካልለው የመጀመሪያ ዙር ጉዞ ነው ያደረግነው። ያንን ጉዞ የተደረገው ከሚያዝያ 2 ከአዲስ አበባ በመጀመር አባይ በረሃ፣ ደብረ ማርቆስ፣ ጎንደር፣ ደሴ እና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው። ጉዞ በእግርና በመኪና የታጀበ ነው። ዋናው የጉዞ ዓላማ ጉዞ ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በሃይማኖት፣ በዘር፣ አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከቀዬው እያባረረ ስለሆነ ይህንን ነገር ለማስቆም ነው ጉዞ ያስፈለገበት ምክንያት። ይህንን ጉዞ በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወት ያለችው ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖት እና የተውጣጡ ሲሆን ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች።
ረጅም ርቀትን ያካልላችሁ በዚህ የሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁም ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን በምን ጉዳዮች ላይ ተጨዋወታችሁ? ምን አይነት መልእክቶችንስ ተለዋወጣችሁ?
ያው እንዳልከው ረጅም ጉዞ ነው ያደረግነው። ጉዞ አድካሚ ነበር። ብዙ ነገሮች ይሆናል። ብዙ ሰዎችንም ማግኘታናል። ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለ ሰላም እንዲሰሩ ከንቲባዎችንም ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለፍነው።
እኛ በዋናነት ተደራሽ እያደረግን የተጓዝ ነው የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስንነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና በእግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝ ነው። ብሄርንባቸው ገጠርም ከተማም ማህበረሰቡንም ኖርማል ታች ያለውም የኢትዮጵያ ህዝብ ያገኘ ነው በጥሩ አቀባበል ነው። ከገበሬው ጀምሮ እስከ ወጣቱ ድረስ ምንም ችግር ሳይገጥመን በሪያሊቲ ደረጃ የምናገኘው ሰው ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጥ እንዳለ ነው የተገነዘብነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጥሮ ግን የኢትዮጵያዊ ማንነት በእያንዳንዱ በኦሮሚያም ክልል በአማራም ክልል ያገኘ ነው ኖርማል የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለው የማህበረሰብ ክፍል ምንም ቻሌንጅ ሳያደርገን መልእክታችንን ተቀብሎ በሀሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋ በሆነ መንገድ ነው የተቀበለን።
ካነሳኸው አይቀር ዮናስ፣ በርካታ ኪሎ ሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ?
በጉዞ ያው ፈታኙ ነገር የምር የነበረው መጀመሪያ ላይ ጉዞውን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካል እና በሳይኮሎጂ የመዘጋጀት ዝግጅት ነበር። ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነች። ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄን የምንልህ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ። ጉዞ ስለሆነ አድካሚ ነገሮች አሉ። ያው ጠዋት ተነስቶ ረዥም ርቀት ረዥም ኪሎ ሜትር ሴቶችም ወንዶችም ስለሆነ የተጓዝ ነው ትንሽ የመድከም ባሰብናቸው ደረጃዎች ላለመሄድ ምናምን አልፎ አልፎ የሚጠቃቀን ምክንያቶች እንጂ ከዛ በዘለል ይሄ ነው የምንለው ከባድ ቻሌንጅ አልገጠመንም።
ሶሊያና፣ ወደ አንቺ ልምጣና ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶችና ጥቆማዎች ሊመጡ ይችላሉ። እንደዚህ ያሉ ነገሮች ገጥመዋችሁ ያውቃል? አንቺና ሌሎች ሴቶች እንዴትስ አድርጋችሁ ተወጣችሁ ወደዚህ ረጅም ጉዞ ለመግባት ወሰናችሁ?
ያው የሌሎችን እንትን ባልልም እኔ በበኩል ያው እንደዚህ አይነት ነገሮች ተፈጥረውብኝ ነበር። ግን እንዳንድ ዜጋ እና ደግሞ እንዳንድ ወጣት ሆነ ስታስበው ጾታ የሚገድብህ ነገር አይደለም። ሀገር ላይ የሚደረገው ነገር፣ የሚወራው ነገር፣ የሚሆነው ነገር ይሄን ሁሉ እንድታስብ አያደርግም። በጾታ እንድትገደብ በአቅምህ እንትን እንድትል አያደርግም። እና ቁጭ ብለህ ማየት አችልም፣ ቁጭ ብለህ ለውጥ አታመጣም። ስለዚህ መጓዝ ነው ያለብን። እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለህ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይሄን ጉዞ ያደረግኩት እንጂ ብዙ ወደኋላ ሊያስቀሩ የሚችሉ ጫናዎች ነበሩ፣ በሴትነቴ ማለት ነው። ግን አድርጌዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም።
ይሄ መንገድ አድካሚ ቢሆንም አዳዲስ ነገሮች የምታውቁበት፣ ቀድሞ የነበራችሁን እይታ በመልካም የለወጡ ክስተቶችንም የምታስተናግዱበት ይሆናል ብዬ ገምታለሁ። ከልባችሁ የቀሩ ገጠመኞችን ማነሳሳት እንችል ይሆን? ዮናስ፣ ከአንተ እንጀምር።
በአጠቃላይ ጉዞ የተጀመረው ሚያዝያ 2 ነው፣ በአዲስ አበባ እንደነገርኩ። በዛ ላይ ከሁሉም ሃይማኖት የተውጣጡ ሃይማኖት አባቶችን ጋብዘን በብሔራዊ ቲያትር ነበረ መክፈቻውን ያደረግነው። በዛ ላይ የነበሩት የሞቲቬሽን ስፒቾች ለመንገድ አነሳስተውናል። ግን የሚያሳዝነን እና ደግሞ ከባድ የምንለው ገጠመኝ በሄድንባቸው አንዳንድ ቦታዎች የተቃጠሉ ቤቶች አይተናል። የአንዳንድ ኢትዮጵያዊ እዛ ጋር ያሉት ገበሬ፣ ምክንያቱም አንደኛው ሰው ከኛ ጋር ተጉዞ ነበር እሱ ያው ለጉዞ ብሎ ሳይሆን ከኛ ጋር ወይ የሕክምና ጣቢያ ፈልጎ ነበር። እግረ መንገዳችንም የተገናኘ ነው። ያ ሰው እንግዲህ ምንም በማያውቀውና ግን ምስኪና አራሽ ሆኖ ነው በማያውቀው ግርግር እግሩን በጥይት የተመታው። ለዚህ ረዥም ኪሎ ሜትር ከኛ ጋር በእግር ተጉዞ ነበረ። ስለዚህ ሁላችንም አይምሮ ውስጥ የተፈጠረው ምንድን ነው፣ የረባ እንኳን ሰው ተመቶ ተጎድቶ እንኳን መታከሚያ በሌለበት በቅርብ መታከሚያ በሌለበት ቦታ ላይ ነው ታኮስን እየተጋደልን ያለ ነው። ያ ነገር ከልብ የሚያሳዝን ነገር ነው። ከዛ በተረፈ ግን በኛ በግል እያንዳንዱን ያረፍነው ሁሉን ነገር ለተጓዦች የሚያስፈልገውን ነገሮች ሁሉ ስንሄድ ያረፍነው ደሴ ሀገረ ስብከት በካቶሊክ ሀገረ ስብከት እያንዳንዷን ምግቡን እንዳለ የነበሩብንን እስከ ማረፊያ ከመኝታ ጀምሮ እነሱ አሬንጅ አድርገውት ስለነበረ ይህን ያህል አሳዛኝ ከዚህ ከነገርኩ ውጪ በግላችን ይሄ የሚያሳዝን ነገር ነው የገጠመን። ቢሆንም ግን በግል እንደኛ ግን የጎደለን ነገር የለም። ግን ያስከፋን ነገር እችነች ማለት ነው።
ሶሊያና፣ አንቺ ከልብሽ የቀረ ገጠመኝ አለሽ ወይ? በተለይ ከሴቶች ጋርም የተገናኘ ሊሆን ይችላል። በመንገድሽ የብዙ ሴቶችን አኗኗርና የተለያየ የህይወት ቀለም ለማየት እድሉን እንደምታገኝ በመገመት ነው ይህን ጥያቄ የምጠይቅሽ። ምን ከልብሽ የቀረ ገጠመኝ አለ?
ገጠመኝ ለምባለው አላክም ግን አፋር አካባቢ የሚሰሩ ቤቶች አሉና እነዛም ቤቶች የሚሰሯቸው ሴቶች ናቸው። ያ ነገር በጣም ነው የሚገርመኝ። የሴት ልጅ ጥንካሬ ያሳየኝ ነገር ነው። ሌላ ጉዞ በምናደርግበት ጊዜ የሆነ አካባቢ ላይ ጠብ ያለበት ቦታ ነው እና የሀገር መከላከያ ሰራዊቶች ስራቸው እንዴት እየሰሩ እንደሆነ እየተገነዘብንበት ነው እና ሳይነግሩን አብረውን ነበር የተጓዙት። ያን ቦታ ለማለፍ እየጠበቁን ነበር እና ይህን አላወቅንም። ልክ ያን ቦታ ተሻግረን ከጨረስን በኋላ ነው ለምን እንደመጡ አብረውን የገባን እና ይሄ ነገር ልብ ውስጥ የሚቀርብ ነገር ነው።
አመሰግናለሁ። ዮናስና ሶሊያና ከመለያየታችን በፊት አጋሮቻችሁ ጋር ሆናችሁ ቀድማችሁ በነገራችሁን መልኩ የሰላምን አስፈላጊነት ለኢትዮጵያን ሰብካችኋል። በመጪ ዓመታት ልታደርጓቸው ያቀዳችኋቸው ለህዝብ ጥቅም የሚውሉ እቅዶች አሏችሁ ይሆን?
የመጀመሪያ ጉዞ እንዳልነህ እንግዲህ አንተም እኛም ሁሉም ኢትዮጵያ እንደሚያውቀው አገራችን ተሄዳ መታልቅ አይደለችም። በአንድ ጉዞም ስለ ሰላም ሰብከናል ብለን አናምንም። ጅማሬ የጀመር ነው። አላማውን ለማሳወቅ ያህል እኛ ከሁሉም ሃይማኖት የተወጣጣን የምንም የፖለቲካ አባልም የድርጅትም ደጋፊ ሳንሆን ነው ይህን ጉዞ የምናደርገው። በቀጣይ በሁሉም ኢትዮጵያ መዳረሻ በማድረግ በአራቱም የሀገራችን ክልል የሰላምን ባንዲራ ይዘን እንጓዛለን። አላማችንም ደግሞ ልናሳውቅ የምንፈልገው ነገር ህጻናት፣ ሴቶች እና አቅመ ደካሞች ምንም በማያውቁበት ችግር ውስጥ ለጎዳና አልፎም ደግሞ ሴቶች ለተለያዩ ችግሮች እየተዳረጉ ስለሆነ ይህ ነገር እስከሚቆም ድረስ እንደ አንድ ኢትዮጵያዊ እንጓዛለን፣ እንቀጥላለን። ማንኛውም ኢትዮጵያዊ የሆነ ሰው ከኛ ጋር በጸሎቱም በጉዞም መሳተፍ ይችላል። መጨረሻ ላይ ግን የጉዞ ከፍተኛ አድካሚና ከፍተኛ ወጪ የሚፈጅ ነበረ። ትልቁን ድርሻ እየተወጣችልን ያለችው የካቶሊክ ቤተክርስቲያን በጣም እናመሰግናለን። በሁለተኛ ዙር ለረዥም ጊዜያት የሚፈጅ የእግር ጉዞ እና የመኪና ጉዞ ለማድረግ በዝግጅት ላይ ነን።
ሶሊያና፣ ለወደፊቱ በሚኖርሽ እንቅስቃሴ ውስጥ ልታስቢባቸው ወይንም ደግሞ ልትሰሪባቸው የምትፈልጊያቸውን ሀሳቦችስ አግኝተሽ ይሆን ከዚህ ጉዞ?
አዎ፣ አንደኛ ነገር እንደ ወጣት ይህን ያህል አሁን ሀገሬን እንደማላቃት ነው የተረዳሁት። እንደዚህ አይነት ጉዞ አድርጌ አላቅም። ሁሉም ኢትዮጵያዊ እየዞረ ሀገሩን ጋር በብዙ ነገር ተጠቃሚ እንደሚሆን ተረድቻለሁ። ኢትዮጵያዊ ነኝ ስትል ኢትዮጵያ ምንድን ነች ስትባል ስለ እሷ በሙሉ ልብ መናገር አለብን። ጉዞዋችን ይቀጥላል። አሁንም ሌላ የሀገሬን ክፍል ማህበረሰብ፣ አኗኗሩ፣ ቦታዎችንም በሰላም ጉዞ ምክንያት አያለሁ እናያለን ብለን እናስባለን። መጓዝ የሚፈልግ ሰውም ካለ ይሄ ነጻ እድል ነው። ምንም ብትሆን ሰው በመሆን ብቻ ልትጓዝበት የምችለው የተፈጠረለ እድል ነው። በዚህ አጋጣሚ የካቶሊክ ቤተክርስቲያንን በጣም ማመስገን ፈልጋለሁ እና ይህ ጉዞ ምንም አይነት ሃይማኖትንም ዘርንም የማይጠይቅ ነጻ እድል ነው እና እንደኔ ወጣት የሆኑ ሰዎች ታዳጊዎችም ይህን ነገር ተካፋይ ቢሆኑ ጊዜ መልክት ያስተላልፋለሁ።
ዮናስ ቦስኮ እና ሶሊያና እሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ እመኛለሁ። መልካም ምሽት ይሁንላችሁ።
እሺ፣ መልካም ምሽት። ሰላም ደ
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ወጣት ናትናኤል ታምሩ በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የኢንጂነሪንግ ተማሪ ሲሆን በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ ልህቀትና በማሽን እውቀት ወይም ማሽን ለርኒንግ ላይ ጥልቅ የሆነ መረዳት አለው። ወጣቱ እስካሁን ድረስም 2 የቴክኖሎጂ ፈጠራ ውጤቶችን አቅርቧል። ስመኝሽ የቆየ እንግዳዋ አድርገዋለች።
ናትናኤል ታመሩ ትውልድና እድገቱ በባህር ዳር ከተማ ነው። አንደኛ ደረጃ ትምህርቱን እሸት አካዳሚ በተሰኘ የግል ትምህርት ቤትና በጣና ሐይቅ ተከታትሏል። ስቲም ሲነርጂ የተሰኘ ተማሪዎችን በሳይንስና ቴክኖሎጂ የሚያበረታታ ተቋም የመጀመሪያ ፕሮጀክቱን በባህር ዳር ዩኒቨርሲቲ አቋቁሞ 100 ተማሪዎችን ለማሰልጠን ሲመለምል ከተመረጡት ተማሪዎች መካከል አንዱ ሆኖም ሁለተኛ ደረጃ ትምህርቱን በዛው ተከታተለ። ይህም ለዛሬ የትምህርት ብቃቱና የቴክኖሎጂ ፈጠራዎቹ መሰረት እንደሆነ ናትናኤል ይናገራል።
ከገቡ በኋላ ነው ብዙ ነገሮች የተቀየሩት። እንደ በፊቱ ቀላል ትምህርት አልነበረም ሲስንገባ። ምክንያቱም የምንማረው የነበረው በዩኒቨርሲቲ ሌክቸር ቤት ማለትም ባህርዳር ዩኒቨርሲቲ በዋናነት የሚያስተምሩ መምህሮች ነበር የሚያስተምሩን እና ይሄ በጣም ትልቅ ኦፖርቹኒቲ ነበረ። የነበረው ወርክሎድ በጣም ብዙ እንድንሰራ ብዙ ታይማችን ትምህርታችን ላይ እንጌጅ እንድናደርግ፣ ከዛ ተጨማሪ ደግሞ የምንሰራቸውን እያንዳንዱን ነገሮችን ትምህርት ቤቱ በቅርቡ ይከታተለን ነበረ። ከዩኒቨርሲቲ ውስጥ ካልገባን በቀር ልንቃቸው ማንችላቸውን፣ ለምሳሌ ይሄ ኤክስፐሪመንቶችን መስራት፣ ላብራቶሪዎችን ማኔጅ ማድረግ፣ እንዲሁም ፕሮጀክቶችን መስራት የመሳሰሉ ላይፍ ስኪል የመሳሰሉ እንትኖችን ዘጠኛ ክፍል ጀምሮ መውሰድ ጀምረን ነበረ።
እስቲም ኢትዮጵያ ውስጥ ከተለመደው በክፍል ውስጥ የተገደበ የመማር ማስተማር ዘዴ ለየት ያለና በተግባር ስራዎች የታገዘ እንዲሁም የፈጠራ ስራዎችን የሚያበረታታ የማስተማሪያ ዘዴዎችን ይከተል እንደነበር ናትናኤል ይገልጻል።
የተማርነው ነገር ለውድ በጣም ጥልቅ የሆነ ቤዝ ነው የሰጠን። አሁን ዩኒቨርሲቲ ገብቼ ነው ብዙም አልቸገርም። ጓደኞች እንደ አዲስ ሚናቸው ነገሮች ገብተው ዩኒቨርሲቲ እኔ ኦልሬዲ ሰርቻቸው ግን አልጠነኛ ክፍል ተምሪያቸው የመጧቸው ነገሮች ናቸው። ለምሳሌ አሁን ሶፍትዌር ጆይን ያደረግኩት የአሁኑ ሴሚስተር ያለቀው ሴሚስተር ላይ ነበር እና የዛሬ ሶስት ወር አካባቢ ማለት እና በዛ ውስጥ የሚሰጡን ኮርሶች ኦልሞስት ማለት ይቻላል ወስጃቸው ነበረ እንደነበረኝ ቆይታ ማለት እና አሁን ለእኔ ትልቅ
ናትናኤል ከልጅነቱ ጀምሮ በነበረው የሳይንስና ቴክኖሎጂ ፍቅር ላይ በስቲም የሳይንስና ቴክኖሎጂ ተቋም ያገኘው ክህሎት ሲጨመርበት ገና የዘጠነኛ ክፍል ተማሪ ያለ የመጀመሪያው የሆነውን የሞባይል ቴክኖሎጂ መስራት ቻለ። ወደ 12ኛ ክፍል ሲዛወር ደግሞ ብሔራዊ ሽልማት ያስገኘለትን ስማርት ሃውስ ወይም ከውጭ ያለውን የአየር ሙቀትና የብርሃን ሁኔታዎችን ያስተዋለ ራሱን የሚያስተካክል ቤት ከጓደኞቹ ጋር በመሆን መፍጠር ቻለ።
ስማርት ሃውስ ማለት ራሱ አውቶሜትድ የሆኑ ሲስተሞች የተገጠሙለት ቤት ሲሆን እኛ ከምናዘዘው ተጨማሪ ኢንቫይሮንመንትን ወይም ሰራውንዲንግን እያነበበ በአካባቢ ያለው ሁኔታ እያነበበ ቤት ውስጥ ያሉ ነገሮችን የሚቀያይር ነው። ምሳሌ አንድ ቤት ሲመሽ በራሱ ሊበራ ይችላል። የበረንዳ መብራት ለምሳሌ ቢኖር ወቅቱ መምሸቱን አይቶ ወይም ቀኑ መምሸቱን አይቶ በራሱ እንዲያበራ ሊያደርግ ይችላል። ሙቀት የተለያዩ ነገሮች እንትን ማለት ኤሌክትሪኮችን አውቶሜት አድርጎ መልቀቅ፣ ይህ ማለትም እንዳይባክን ኤሌክትሪካችንን እቃችንን እንዳያቃጥል ማድረግ፣ መብራት ጠፍቶ በሚመለስበት ሰዓት ቤታችን ላይ ያበራናቸው እቃዎች እንዳለ በርተው ነው የሚቆሙ። ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ ሁሉንም ነገር አውቶሜትድ አድርጎ ከኛ ቁጥጥር ውጭ የሆኑ ነገሮችን ለማስተካከል የሚችል አይነት ሲስተም ነው። መብራቶችን መቀጣት፣ ከለር መቀየር፣ ማስዘዝ ማድመቅ ሊሆን ይችላል። ብዙ አይነት ፋንክሽኖች የነበሩት
ናትናኤል መጀመሪያ የሰራው የስልክ መተግበሪያም በስማርት ቤቱ ላይ ግብአት ነበር። መተግበሪያው በተለይ አንድሮይድ ስልኮችን ለሚጠቀሙ ሰዎች የስልክ አጠቃቀማቸውን የበለጠ የሚያቀል ቴክኖሎጂ ነው።
የስልኩ ጋጀት ሁለት ነገር ነው ያለው፣ ሁለት ኮምፖነንት አለው። ያ ማለትም ሶፍትዌርም ሀርድዌርም አንድ ላይ ያለው የፕሮጀክት ታይፕ ነው። አክቹዋሊ ስማርት ሀውስም እንደዛው ነው። ሶፍትዌር ፓርክም አለው። የስልክ አፕሊኬሽን ነበረው ስማርት ሀውስ ገናኝተን ስማርት ሀውስን የምንቆጣጠርበት ማለት ነው። ይሄኛውም ደግሞ ልክ እንደዛው ሶፍትዌርም ሀርድዌርም አለው። ሀርድዌሩ ስልኩ ላይ የሚሰካ ሲሆን ሶፍትዌሩ ደግሞ እዚያው ስልኩ ላይ የምንጭነው ነው እና አፕሊኬሽኑን ከጫነ በኋላ ዲቫይሷን በኤርፎን መሰኪያ በኩል እንሰካታለን የሰራት ዲቫይስ። ከዛ በኋላ አፑና እንትኑ ዲቫይሱ ይናበባሉ ማለት ነው። ስለዚህ ከአፕሊኬሽናችን ላይ የምናስገባለት የተለያዩ አይነት የመስመር ቀን ኦፕሽኖች አሉ እና ይሄ ኦፕሽን በዋናነት የተፈለገው ስልክ አጠቃቀምን ለማቅለል እና ለማስቀል ነው።
ናትናኤል በስቲም ካገኘው ትምህርት በተጨማሪ ዛሬ ላለው የእውቀት ደረጃም ሆነ ስኬት መሰረቱ ወላጆቹ ያደረጉለት የነበረው ድጋፍና ክትትል እንደሆነም ይገልጻል።
ፋሚሊ ከስር መሰረቱ ገና ከህፃንነት ጀምሮ የተለያዩ ኮርስ ማቴሪያሎችን በመግዛት የሚጠፋኝን በማስረዳት እንዲሁም የተለያዩ ነገሮችን በማድረግ አብዛኛውን ሰዓቴን በጥናት እንዳሳልፍ እና የተሻለ በትምህርቴም ሆነ ከትምህርት ውጭ ባሉት ነገሮች የተሻለ ነገር እንዳትመዘግብ ሁሌም ያግዙኝ እና ያበረታቱኝ ነበረ። በተለይ ደግሞ አባቴ እነዚህ ነገሮችን በጥብቅ ይከታተል ነበረ። እንዳመጣው ደረጃዬን ሁሉ ነገሬን እና በዛ መንገድ ስለሆነ የመጣሁት አሁንም ዩኒቨርሲቲ ድረስ እስካሁን ድረስ ያ ነገር ኢንፍሉዌንስ ያደርገኛል ማለት ተጽዕኖ ይፈጥርብኛል።
ናትናኤል አሁን በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ሆኖ እንጂ ፍላጎቱ ኮምፒውተር ሳይንስ ማጥናት ነበር። ባለበት ተቋም ግን ትምህርቱ ባለመሰጠቱ ተቀራራቢውን እያጠና መሆኑን ነግሮናል። ሆኖም ከሰሞኑ ደግሞ ናትናኤል ጥሩ ዜና አግኝቷል። በአሜሪካን ሀገር ካሊፎርኒያ ግዛት የሚገኘው ኒቨርቫ ዩኒቨርሲቲ ነጻ የትምህርት ዕድል ሰጥቶታል። ሆኖም የሚያስፈልጉትን ተጨማሪ ወጪዎች ለማሟላት እገዛ እየፈለገ መሆኑን ናትናኤል ይናገራል።
አፕሌ ካደረጉት 180 ሀገር ተማሪዎች ውስጥ ከ25,000 ማለት ናቸው በቁጥር 203 ሰው ነው የተቀበሉት። በነበት ያለው ማለት እነሱ እንግዲህ በአመት ያስፈልገኛል ተብሎ ከታሰበው ወጪ 33,000 አሜሪካን ዶላር ውስጥ 31,000 ሰጠውኛል። ቀሪው 1,950 በእኔ እንዲሸፈን ነው የሚፈለገው። ከዛ ውጭ ደግሞ የቪዛና የኤር አኮሞዴሽን ቲኬት በእኔ ነው የሚሸፈነው ማለት እሱ ነው ትንሽ ስታክ ያደረገብኝ። ከዛ ውጭ አለውን እነስቲም ሲነርቶችም እየረዱኝ ነው።
ኢትዮጵያ ውስጥ ተማሪዎች ለሳይንስና ቴክኖሎጂ ትምህርቶች የበለጠ ፍቅር እንዲኖራቸው በክፍል ውስጥ የሚማሩት ትምህርት በአካባቢያቸው ከሚያዩት ነባራዊ ሁኔታ ጋር የተዛመደ፣ በተግባር የታገዘና ፈጠራን በሚያበረታታ መልኩ መሆን ይገባዋል የሚለው ናትናኤል ምኞቱ ባገኘው ነጻ የትምህርት እድል የአርቲፊሻል ኢንተለጀንስ ተምሮ የሰውን ልጆች ሕይወት የሚያቀሉ ቴክኖሎጂዎችን ለዓለም ማበርከት ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቬን በማዳመጥ ላይ የምትገኙት። ኩሽኔታ ወይም የኢትዮጵያ የመንሸራተቻ የቦርድ ስፖርት በአራት ወጣቶች አማካኝነት ከ8 ዓመታት በፊት ነው የተጀመረው። ይሄ የእንቅስቃሴ ስፖርት አሁን ላይ ከ3,000 በላይ ተሳታፊዎች አሉት። የኩሽኔታ ስኬትቦርድ ወይም የመንሸራተቻ ቦርድ መስራቾች እንቅስቃሴው በኢትዮጵያ ውስጥ እንዲለመድ ሰፊ ጥረት እያደረጉ የሚገኙ ሲሆን በ3 የሀገሪቱ ክፍሎች ላይ የስኬትቦርድ ወይም የኩሽኔታ ፓርኮች እንዲገነቡ አድርገዋል። ከመስራቾቹ መካከል አንዱ የሆነውን ያሬድ ጎበዜን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ኩሽኔታ ወይም በትንሽ ጠፍጣፋ እንጨት ላይ በተገጠመ አነስተኛ ጎማ አማካኝነት መንሸራተትና መጫወት በኢትዮጵያውያን ሕጻናት ዘንድ ከተለመዱ ጨዋታዎች አንዱ ነው። ይሁን እንጂ ባደጉት ሀገራት እንደሚደረገው የተሻለ መንሸራተቻ ኩሽኔት ወይም ስኬትቦርድ አድርጎ በቁም ነገር የስፖርትና የእንቅስቃሴ ትርኢት የማሳየቱ ባህል እስከ ቅርብ ጊዜ ድረስ አልተለመደም። ይህን የስፖርት አይነት በሀገሪቱ እንዲለመድ ያደረጉት 4 ወጣቶች ሲሆኑ የዛሬ 10 ዓመት ገደማ ለአንድ ጓደኛቸው ከውጭ ሀገር የመጣለት ዘመናዊ የመንሸራተቻ ቦርድ ወይም ኩሽኔት ወደዚህ እንደሳባቸው የሚናገረው ከመስራቾቹ መካከል አንዱ የሆነው ያሬድ ጎበዜ ነው።
ጀማችን በጣም ቀላል ነበር። አንድ ጓደኛችን ስኬትቦርድ በነጻ ተሰጠው። እዛ ሳር ቤት አካባቢና ሲሰጠው ሁሉንም የሳር ቤት ልጆች በጠቃላ እያስረዳ ነበር። እኔም ጓደኞችንም 25 ብለን መዳ ነበር። ሁለት ስኬትቦርድ ይዘን መነሻችን በዚህ ነበር። በአንድ ቦርድ የተባበረን ሼር እያደረግን ነው የጀመርነው። ከዛ ውጭ አንድ ኦንላይን ስንገባ ፎቶ ፖስት ማድረግ ስንጀምር ኦንላይን ኢንተርናሽናል ኮሚኒቲ ከአሜሪካም ከዩሮፓም ሁሉም ተመቻቸው እና እንዴት እናግዛችኋል፣ አላማችን ተለቅ አድርገን ስኬት ፓርክ ያስፈልገናል፣ እንደዚህ ነገሮች ያስፈልገናል ስናቸው ሁሉም በጣም ዝግጁ ናቸው ለመርዳት ሰው ከጀመርና።
በዚህ መልኩ በአጋጣሚ ባገኙት አነስተኛ ድጋፍ የኢትዮጵያ ስኬትቦርድ ድርጅትን የመሰረቱ ሲሆን ከመንግስት ቦታ በመጠየቅም የመጀመሪያውን የኩሽኔት ወይም የመንሸራተቻ ሜዳ በአዲስ አበባ ሰርተዋል። ይሄ እንቅስቃሴያቸው ከአዲስ አበባ ወጣና ሰፋ ብሎ በሐዋሳና በኮንሶም የመንሸራተቻ ሜዳዎች ጭምር መስራታቸውን ያሬድ ይናገራል።
ስኬትቦርድ የሚባለው ስፖርት አዲስ ነው ኢትዮጵያ ውስጥና በ2013 ዓ.ም የመጀመሪያውን ስኬት ፓርክ እንገነባለን ብለን አላማ አወጣን። በኢትዮጵያ ስኬት ድርጅት ስር ማለት ነው። ከዛ በኋላ እሱን ድርጅት እያሳደገን ወደ የሰበሰብን የመጀመሪያውን ስኬት ሜዳ ገነባን። ከ3 ዓመት በኋላ ፐብሊክ ስኬት ፓርክ የግል ሳይሆን ለህዝቡ የተሰራ ስኬት ፓርክ ነው። ነጻም ለመጓበር ነው። እሱን ገነባን ለህዝቡ ብለን ከዛ ውጭ ሁለተኛ ስኬት ፓርክ አዋሳ ገነባን። ከዛ በኋላ ሶስትም አራትም አምስትም ስኬት ፓርክ የተገነባ አሁን አምስተኛ ስድስተኛ ራ አይነት ስኬት ፓርኩ ለመገንባት ብር ሰብስበን ነበር ኦንላይን። ከዛ ውጭ መንግስት መሪ ሰጥቶናል። የግልም ፈንድ አለው መንግስትም ትብብርም አለው። እንደዚያ ነው እስካሁን ድረስ። ሰው ስኬትቦርድን በጣም ተስፋፍቷል። ውስጥ እያደገ ሲሄድ የስኬትቦርድ እቃዎች አምራች የለም አስማችን የለም ብለን ስናስብ ራሳችን ሆነ አምራች አፍሪካ ውስጥ የመጀመሪያው ኢትዮጵያ ውስጥ የመጀመሪያው ስኬትቦርድ አምራች ምን ማለት ነው።
በጊዜ ሂደት ሜዳዎቹ ቢስፋፉም የመንሸራተቻዎቹ ግን እጥረት ነበረባቸው። በዚህም የተነሳ ይህንን ችግር በራሳቸው ለመቅረፍ በመወሰን ቦርድ ለመስራት መወሰናቸውን ይናገራል። ያሬድ ከዚሁ ጋር አያይዞም በስፖርቱ አዘውታሪዎች ዘንድ የሚለበሱ የጎዳና ላይ ልብሶች፣ ከነቴራዎች እንዲሁም ኮፍያ ያላቸው ሹራቦችንም አያይዘን ማምረት ጀመርን ይላል።
ብዙ አይነት ልብሶች ያካተተ ነው። እንደ ለስፖርት የሚሆን ልብሶች፣ እንደዚህ ለኢቨንቶች ወይም ካዥዋል የሆኑ ልብሶችም ያካትቷል። ከዛ ውጭም ሞር ላይክ በበየቀን ለሁሉ ነገር የሚሆን ልብሶች ምናመርተው። አሁን ራሱ ሽሮ ሜዳ ወርክሾፕ ሄ ያለሁት እዚህ ነው ምርት የምናካሄደው። የምናደርገው ግዛት እትመት ነው። ቲሸርቶች ላይ እትመት ስፌት እንካሄዳለን። የቆዳ ቦርሳዎች፣ የቆዳ እንደዚህ አይነት ነገሮች እንሰራለን። እዚህ ሾፓችን እንደወዘ የሚባል ቅርፍ አለ። እዛች ሁሉንም ምርታቸው ከመነሳ ሁሉንም ራሳችን ምስረት ነው። ለማቸው ከፋብሪኩ ጀምሮ እየሰፋን መጨረስ ነው።
ያሬድ አሁን ላይ በቀን ሁለት በአመት ከ700 በላይ የመንሸራተቻ ቦርዶችን እንደሚያመርቱ ገልጾ፣ ነገር ግን ገበያው ካለው ፍላጎት አንጻር ከዚህ በላይ የመስራት እቅድ እንዳላቸውም ይናገራል። በተጨማሪም የኩሽኔት ቦርድ ስፖርቱ ለወጣቶች ሰፊ የመሰባሰብ እድል እንደፈጠረም ነው የሚያስረዳው።
ድርጅቱ አላማ ስኬትቦርድን ማስፋፋት ነው። ስፖርት ሜዳዎች ለመስራት፣ ለወጣቶች የስፖርት እቃዎች ለማምጣት ነው የተቋቋመው ድርጅቱ። ያው ስኬትቦርዲንግ ልዩ ስፖርት ነው። ከሳበቅ ከተመቸ ከቤት ልበለሽ የራስን ታደርገዋለ። ሁላችንም በጣም በስኬትቦርዲንግ ፍቅር ይዞን እና ስፖርት ብቻ ሳይሆን እንደ ህይወት አኗኗር የሚያካትቷል። እንደዚህ ቤተሰብን ሆነናል። እርስ በርሳችን ወንድማኖቾች ተማቾች ምናምን ሆነናል። ዲስካውንት ስኬተሮች በጠቃለ እንደ አንድ ፋሚሊ ሆነናል። በሱ ነገር ነው የተመቸን። እንደ ኖርማል ስፖርት እንደ ተወዳጅ አሸናፊና ተሸናፊ ሳይሆን ሁሉም ሰብሳቸ ሁሉም እያደገ ሁሉም እየተማረ ሲሄድ አሪፍ ነገር ተመችቷል ነበር ሰው
ያሬድ። አሁን ላይ የኦሎምፒክ ለመወዳደር የሚያስቡ ወጣቶችን ማፍራታቸውን ገልጾ በቀጣይ ድርጅታቸውን በማስፋት ኢትዮጵያን አልፎ ለአፍሪካም የመስራት ህልም እንዳላቸው አጋርቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት ጥንቅራችንን እዚህ ላይ ጨረስን። በነገው ምሽት በመደበኛው መርሃ ግብራችን እንጠብቃችኋለን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን በአምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ግሬን በመጠቀም አድርሱን። በፕሮግራም አርቶት ሰለሞን አባተ፣ በቅንብሩ ኤልያስ አስማረ እንዲሁም እኔ ኤደን ገረሙ በመስተንግዶ አብረናችሁ አምሽተናል። አብራችሁን ስለነበራችሁ እያመሰገንን በጀመርነው ሙዚቃ እንሰናበታለን። ደህና ደሩ። Hey, baby, come on.